በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ።
ጌታ አምላካችን ስሙ የተባረከ ይሁን። ይህችንም ቀን በእድሜያችን ላይ ጨመረልን። ዛሬም በቤቱ ተገኘን። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። አሜን። ጌታ ይመስገን። መጽሐፍ ቅዱስ በሁሉ አመስግኑ ይላል። በሁሉ ማለት ደግሞ በሁሉ ነው። በቃ በጥሩ በመንለውም ጥሩ ባልሆነው በሁሉም እግዚአብሔር የተመሰገነ ይሁን። ደግሞ ዛሬ ሁሉ ነገር ጥሩ ነው፣ መልካም ነው። እግዚአብሔር ይመስገን። በብዙ ነገር እናመሰግንበት ነገር አለ። መጽሐፍ ቅዱስ ያዛችሁ ዮሐንስ ወንጌል ምዕራፍ 11 እናነብና ከዛ በኋላ እንጸልያለን። ዮሐንስ ወንጌል ምዕራፍ 11 በሙሉ ነው ምዕራፉን የምፈልገው እስከ 44 ድረስ። ግን ማነበው ስፍራ ከቁጥር 38 እስከ 44 ብቻ ይሆናል፣ ወይም ደግሞ እስከ 40 ብቻ ላሳጥረው። እስቲ ቆመን የእግዚአብሔርን ቃል እናንብብ። ለእግዚአብሔር ቃል ክብር ቆመን እስቲ ቃሉን እናንብበው። ሃሌሉያ። እንዲህ ይላል እግዚአብሔር ቃል፣ ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት ይላል የእግዚአብሔር ቃል። ሃሌሉያ። እንጸልይ እስቲ። ጌታ ከ2000 ዓመት በፊት በስጋ ወራት በምድር ላይ ሲመላለስ በቢታንያ ከተማ መንደር በአንድ ቤተሰብ ማርታ፣ ማርያም፣ አልዓዛር በሚባሉ ቤተሰብ መካከል በጣም ይቀርቡት ነበር፣ ይቀርባቸው ነበረ። እና እዚህ ጋር አፍ ለአፍ ማርታን ተናገራት። ናገር ነበር፣ ብታምኚስ እግዚአብሔርን ክብር እንድታይ አልነገርኩሽም ምን አላት። እስቲ እኛንም ጌታ እንዲያናግረን እንለምነው። ባለንበት ሁኔታ ውስጥ በትክክለኛ የተገለጠውንም የተሰወረ የሚመስለውንም የሚያውቅ ጌታ፣ ለእኛ የሚበጀውን የሚያውቅ ጌታ፣ የተሻለውን ነገር የሚያስብልን ጌታ። ሰው ፊትን አይቶ መዝኖ ነገሮችን ጀጅ ያደርጋል። እርሱ ግን መንፈስን መዝኖ የሚመጡትን ቀኖች አይቶ ለእኛ ራርቶ ይናገረናል። ራርቶ በቃ አዝኖ ድካማችንን ሁሉ አልፎ ስንፍናችንን ሁሉ አልፎ በቃ እንዲህ ላርግለት ላርግላት ብሎ ይናገራል። እስቲ ይናገረን ጌታ ዛሬ ለእያንዳንዳችን። ጌታ እስቲ ተናገረኝ ልበለው። ማርታን ያናገርክ ጌታ እኔን አናግረኝ ይበሉት። እስቲ ወንድሜ ሞተ ብላ ስትንጫጫ ነበረ፣ መጣና እኮ ብታምኚ እኮ ነግሬሽ ነበረ ይነሳል ብዬሻለሁ እኮ አላት። እመኝ እንጂ ነው የሚላት። እዚህ ጋር ነበብ ነው። ብታምኚ እኮ የእግዚአብሔርን ክብር እንድታይ ነግሬሻለሁ አላት። ነግሬሻለሁ፣ በቃ ነግሬሻለሁ አላት። ሁኔታውን አትይ፣ ከዚህ ያለፈ ነገር አለ አለ። ጌታ የተመሰገነ ይሁን። ሃሌሉያ፣ ሃሌሉያ። ዘመናት የማይለውጡህ የማይቀይሩህ የማይሽሩህ ጌታ እናመሰግንሃለን። ዘመናት ሲያልፉ ዘመናት ሲተኩ አንተህ ያው ሆነህ የምትኖር አምላክ ስምህ ይባረክ። ነገስታት ሲያልፉ ነገስታት ሲተኩ አንተ ያው ነህ ተመስገን። እውቀት አደገ ስንል ስንደነቅ ከዛ የበለጠ የማይደረስብህ እውቀትን የተሞላህ አምላክ ስምህ ይባረክ። ከማንም ጋር ልናስተካክልህ የማንችል አምላካችን ተመስገን። ከማንም ጋር ልናወዳድርህ የማንችል ጌታ እናመሰግንሃለን። በፍቅርህ አስደናቂ፣ በምክርህ አስደናቂ፣ በጥበቃህ አስደናቂ እናመሰግንሃለን። እግዚአብሔር አባት ሆይ እንደ መንገዳችን የማትገናኘን የምትራራልን የምትምረን ጌታ እናመሰግንሃለን። ዛሬ የደረስነው በአንተ ነው ተመስገን። ሁሉን አልፈን ተሻግረን ዛሬ በቤት የተገኘነው ስምን ጠርተን ማምለክ ይቻልነው ባንተ ምህረት ነውና እናመሰግናለን። አንዳች የምንመካበት ነገር የለንም ጌታ ሆይ። ጽድቃችን ዛሬም አላቆመንም ያንተ ምህረት ግን አቆመናል ተመስገን። በጎነታችን ማንነታችን አላቆመንም አንተ ግን አቆመህናል ተመስገን። እግዚአብሔር ሆይ ተመስገን። እንደ ጠላት ሐሳብም አልሆነ እንደኛም ስንፍና አልሆነም ነገር ግን እንዳንተ ምህረት ብዛት ዛሬም በፊትህ አለን ተመስገን። የሚመካ በእግዚአብሔር ይመካ። ጽድቅን ፍርድን ምህረትን በምድር ላይ እኔ እግዚአብሔር ማድረገን በማውቁ በዚህ ይመካ ብለህ እንደተናገርክ አሜን። በአንተ እንመካለን በአንተ እንደደከባለን። ዛሬም ነፍሳችን አንተን ተስፋ አድርጋ በዚህ አለች። ጌታ ሆይ ስምህ ይባረክ። ነፍሳችንን ምከራት ተናገራል። ድንቅ መካር ኃያል አምላክ የዘላለም አባት ጌታ ኢየሱስ በድንቅ ምክርህ ዛሬም እንድትመክረን እንጸልያለን። ስምህ ይባረክ። ከፍ ከፍ እናደርግሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስ ክቡር ስም አሜን። ሃሌሉያ። ቁጭ ብሎ ጌታ ይባርካችሁ። ስለዚህ የምንነጋገረው ጠር ባለ ፈጠን ባለ መንገድ በታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን እንዳላት ማርታን ጌታ ኢየሱስ ጾታውን አስተካክላችሁ ማሰብ ትችላላችሁ። በታምን የእግዚአብሔርን ክብር እንድታይ አልነገርኩምን በታምኑ የእግዚአብሔርን ክብር እንድታዩ አልነገርኳችሁምን የሚል ይሆናል ማለት ነው። እግዚአብሔር አምላካችን ስሙ የተባረከ ይሁን አሜን። ክብር ለአምላካችን ይሁን። የወንጌል ሐሳብ ያለው ነው መልእክቴ። የወንጌል ሐሳብ ነው ያለው። አሁንም በወንጌል ሐሳብ እንድንነቃቃ ነው የምፈልገው። ጌታ ስሙ የተባረከ ይሁን። የሞተውን የሚያስነሳ ጌታ ዛሬም በዙፋኑ ላይ አለ። ሃሌሉያ። ዛሬም ሙታኖች እንዲነሱ የሚፈልግ ጌታ፣ ህይወትን መስጠት የሚፈልግ ጌታ ስሙ የተባረከ ይሁን። ወደዛ ከመሄድ በፊት አንድ ባለፈው ውድ ግን አንድ ነገር ኮሬክት ማድረግ ፈልጋለሁ። የወንጌል ስርጭት ኢንፎርሜሽን መድረክ ላይ አንዳንድ ነገሮችን ስንነግራችሁ ባለፈው እሁድ እኔ ትንሽ ቁጥር አሳስቼ ነበረ፣ ቁጥር አገላብጬ ነበረ። እና በወንጌል ስልጠና ቀን ላይ በማርች ላይ ወንጌል ምስክርነት ወጥተን ነበርና 50 ሰዎች ጌታን ተቀብለዋል ብዬ ነበረ። 50 ሰዎችን ደረስን እንጂ አነጋገርን እንጂ 50 አልነበሩም። 20 አካባቢ ነው የነበሩት። 20 ነበሩ ጌታን የተቀበሉት። የጸሎት የንስሐ ጸሎት ጸልየው ጌታን መቀበል ውሳኔ ያደረጉና ከዛ እንግሊዘኛና ፊንሽኛ የሚናገሩ ስለነበሩ እነዛን ሰዎች ወደ ሌላ ቤተክርስቲያን ኮንታክታቸውን አስተላልፈናል። ስለዚህ 50 የሚለውን 20 በሚል ታስተካክሉልኛላችሁ ማለት ነው። ጌታ ኢየሱስ ይባርካችሁ። እሺ፣ ወደ ዮሐንስ 11 እንመለሳለን። ይሄ ዮሐንስ 11 ስታነቡት በቢታንያ የሚባል አካባቢ ማርታ፣ ማርያም፣ አላዛር የሚባሉ ሰዎች እህትማማቾችና ወንድማቸው ከጌታ ኢየሱስ ክርስቶስ ጋር በጣም የቀረበ ግንኙነት ነበራቸው። ማርያም 3 ጊዜ በተለያየ ሁኔታ እግሩ ስር ጌታ ኢየሱስ ክርስቶስ ጋር እየወደቀች ሽቶ ያፈሰሰች፣ አንዴ ደግሞ ቤታቸው መጥቶ በነበረ ጊዜ እግሩ ስር ቁጭ ብላ ቃሉን ተሰማ እንደነበረ፣ ማርታ ደግሞ ጌታ ኢየሱስ ክርስቶስን ለማስደሰት በጣም ትባክን ነበረ። አላዛር ደግሞ የጌታ ኢየሱስ ክርስቶስ ወዳጅ ተብሎ ይጠራል እና ጥሩ መልካም የቅርብ ግንኙነት ነበራቸው ከኢየሱስ ክርስቶስ ጋር እና አንድ ወቅት ላይ ጌታ ኢየሱስ ክርስቶስ ከዛ አካባቢ ራቅ ባለ ስፍራ በተገኘ ጊዜ ከደቀ መዛሙርቱ ጋር አላዛር በጠና ታመመ። ምዕራፉ ረጅም ስለሆነ ጊዜም ለመቆጠብ እንዲህ ዘለል ዘለል እያልኩ እናገራለሁ እና አላዛር በጣም ታመመ። በሚታመምበት ጊዜ መልእክት ላኩበት። ወዳጅህ የምትወደው አላዛር እጅግ ታሟልና ጌታ ሆይ ድረስ የሚል እነ ማርያም ላኩበት። ጌታ ኢየሱስ ክርስቶስ ደግሞ ከደቀ መዛሙርቱ ጋር በነበረ ጊዜ ይህን መልእክት በሚደርስበት ጊዜ ይሄ ጉዳይ የእግዚአብሔር ክብር ሊገለጥበት እንጂ የሞት ጉዳይ አይደለም አላቸው ለደቀ መዛሙርቱ። የሞት ጉዳይ አይደለም፣ አላዛር አይሞትም፣ ነገር ግን የእግዚአብሔር ክብር ይገለጣል ብሎ ነገራቸው። ከዛ ቀጠለ፣ እዛው ቦታ ቆየ። ይህንን ሰምቶ ቆየና ከዛ በኋላ ከአራት ቀን በኋላ መጣ። ወደዛ ወደ ቢታንያ ወደ ቢታንያ በሚመጣበት ጊዜ ለደቀ መዛሙርቱ አንድ ነገር ነገራቸው። እዚ ቁጥር 15 ላይ ታገኛላችሁ። እንግዲህ ያን ጊዜ ኢየሱስ በግልጥ አላዛር ሞተ እንድታምኑ በዚያ ባለመኖሬ ስለናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው ይላል። ያራት ቀን ከሞላ በኋላ ነው እና እንድታምኑ ይላቸዋል። አንድ ነገር ሊያደርግ እንዳለ ያሰበ እንድታምኑ አላዛር ሞቷል። ሞቷል አላዛር አራት ቀንም አልፏል። ለማንኛውም ወደ አላዛር እንሂድ ይያላቸው። ሲመጣ ወደ ቢታንያ ሲመጣ ገና ወደ ከተማይቱ ሳይገባ ማርታ ከውጪ መምጣቱን ተሰማና ለተቀበለው ተወጣለች። ጌታ ሆይ አንተኮ በዚህ ኖረ ቢሆን በቢታንያ ብትሆን ኖሮ በእኛ ቤት ብትሆን ኖሮ እኛ ሰፈር አካባቢ ብትሆን ኖሮ አላዛር ወንድሜኮ ባልሞተ ነበር አለች። ባልሞተ ነበር አለች። እዚህ አይነት ንግግር እየተናገረችው ወደ ጌታ ወደ ምትወደው ጌታ ትቀርብ ጀመር። ጌታ ኢየሱስ ክርስቶስ ደግሞ ቁጥር 24 ላይ ስትመለከቱ ወንድምሽ ይነሳል አላት ይላል እግዚአብሔር ቃል። ማርታም በመጨረሻ ቀን በትንሳኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሳኤና ህይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም፣ ይህን ታምኛለሽን ብሎ ሲጠይቃት እንሰማለን። ይጠይቃታል፣ ታምኛለሽ ወይ አላት። እርሷ ደግሞ እንደዚህ ብላ መለሰች፣ አሁን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው ይላል እግዚአብሔር ቃል። አንተ ወደ ዓለም የሚመጣው የእግዚአብሔር ልጅ ክርስቶስ እንደሆንክ አምናለሁ። ይህንን ይዛ እንኳን እንግዲህ አሁን ማርያም በቤት ውስጥ ከሌሎች ሰዎች ጋር ሀዘንተኛ ሆና ቁጭ ብላ ያስተዛዝኗታል። ማርታ ደግሞ የመምጣቱን ሁኔታ ሰምታ ወጣ ገና ከውጭ ነው እየተቀበለችው ያለችው። ማርታ ሄዳ ለእህቷ ደግሞ ለማርያም ትነግራታለች፣ መምህሩ እኮ መጣ፣ ጌታ ኢየሱስ ክርስቶስ እኮ መጣ፣ ይፈልግሻል እንዲያውም ብላ ስትነግራት፣ ማርያም ደግሞ ተነስታ እየሮጠች ትወጣለች። ጌታ ኢየሱስ ክርስቶስ የምትወደው አምላኳ መጥቷል፣ መፍትሄ ሊያመጣ ይችል ይሆን ብላ ይሆናል። ተንደድዳ ስትወጣ አብረዋት የሚያስተዛዝኑት ሰዎች ተከትለዋት ይወጣሉ። ምናልባት ወደ መቃብር ሄዳ አላዛር የተቀበረበት ቦታ ልታለቅ ሲሆንን ብለው ተከትለዋት ይላል እግዚአብሔር ቃል። ከዛ እሷ ግን ጌታ ኢየሱስ ክርስቶስ ጋር ሄዳ እንደለመደችው እግሩ ስር ትወድቃለች። ማርያም ጌታ ኢየሱስ ክርስቶስ እግር ስር የመውደቅ ሀቢት አላት። እግዚአብሔር ይመስገን፣ አሜን። ጌታ እግር ስር መውደቅ ጥሩ ነው፣ አሜን። እና እግሩ ስር ወደቀችና ጌታ ሆይ፣ እሷም ልክ እንደ እህቷ እንደ ማርታ ጌታ ሆይ በዚህ ሆነህ ቢሆን ኖሮ ወንድሜ ባልሞት ነበር። ከእኛ ሰፈር ራክና ጉድ ሆንን እኮ ነው የምትለው። እሷ በቃ ጨርሰዋል። በቃ የሞተ ሰው ሲነሳ አይተው አያውቁም። ምንም መፍትሄ፣ ምንም የሚጠብቁት ነገር የለም። በቃ አልቋል። በቃ አንተ እኮ ሩቅ ስለነበርክ ነገሩ እኮ ሆነ አለ። ግን በዚህ ጊዜ አንድ ነገር ሆነ። እዚህ ጋር ትኩረት አድርጉልኝ። እንዲህ በሚሆንበት ጊዜ ማርያም ታለቅሳለች ሲያይ፣ ማርታ ታለቅሳለች ሲያይ ጌታ ኢየሱስ። አስለቃሽ ብዙ አለ። የመንደር ሰው ከኢየሩሳሌም ይሁን ከየት ዘመዶች ተሰብስበዋል። ብቻ ያለቅሳል፣ ያለቅሳል፣ ያለቅሳል። ሰው ያለቅሳል፣ ያለቅሳል፣ ያለቅሳል። ይመስለኛል በጣም ይመሳሰላል ከኛ ባህል ጋር። ሀዘንም ቢሆን ደስታቸውም ቢሆን ይመሳሰላል ይመስለኛል። እና ብቻ ጎረቤት ያስለቅሳል፣ ዘመድ ያስለቅሳል። ይህን ባየ ጊዜ መጽሐፍ ቅዱስ ምን ይላል? ጌታ ኢየሱስ ክርስቶስ ቁጥር 33 ጀምሮ ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ፣ ወዴት አኖራችሁት አለም። እነርሱም ጌታ ሆይ መጥተህ ያሉት። ኢየሱስም እንባውን አፈሰሰ ይላል። እንባውን አፈሰሰ። ጌታ ኢየሱስ ክርስቶስ የዚህ አይነቱ ስሜቱ ሲገለጥ ጥቂት ቦታ ነው የምናየው። ጥቂት ቦታ እንዲህ አለቀሰ የሚል ነገር ሌላ ቦታ ላይ እኔ ያየሁት ለኢየሩሳሌም አለቀሰላት የሚል ቦታ ታያላችሁ። ኢየሩሳሌም ኢየሩሳሌም የእግዚአብሔርን መልእክተኞች የማትቀበል ማትሰማ ማታስተናግድ ሊመጣባት ያለውን ነገር የማታውቅ ያልተረዳች ያች ከተማ ቁጣ እንደተደገሰላት ያላወቀች እግዚአብሔር ሊከልላት ያሰበውን ነገር ሁሉ ስትገፋ፣ ነገር ግን ሊሆን ያለውን ነገር አይቶ ወደ ከተማይቱ ሊገባ ሲል ጌታ ኢየሱስ ክርስቶስ አለቀሰላት ይላል መጽሐፍ ቅዱስ ሉቃስ 19 ላይ ሄዳችሁ ታነቡ። ሉቃስ 19 ቁጥር 41 ላይ ራስታነቡ ለከተማይቱ አለቀሰላት ሊሆን ያለውን ነገር አይቶ ነው አያት ከተማይቱ ላይ ዳገቷ ላይ ሆኖ ወይቺ ከተማ አለ አታውቅም ልጠብቃት ፈለኩ ለከልላት አጥር ልሰራላት ፈለኩ አልፈለገችም አለ በታሪክም እንደምታቆ ያች ከተማ ብዙ ጉድ ደረሰባት እዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ማርያም ማርታ ያለቅሳሉ ስለወንድማቸው ሰዎቹ ያለቅሳሉ ጎረቤት ያለቅሳል ጌታ ኢየሱስ ክርስቶስ መንፈሱ ታወቀ ተረበሸ ከዛ እንባውን አፈሰሰ ይላል እነዚህ ሰዎች የሚያለቅሱት በቃ ተስፋ ቆርጠው ነው አላዛርን አናገኘውም ልንረዳው አንችልም በቃ መቃብሩስ መክተት ነው ብናቆየው ይሸታል ምን እናደርጋለን ስለዚህ መቅበርን ያለን እድል ብለው ቀበሩት አፈሩስ ከተቱት ሳይፈልጉ ከዛ ተስፋ ስለቆረጡ ነው ያለቀሱት ጌታ ኢየሱስ ክርስቶስ እንደነሱ ነው እንደሚያለቅሰው የሚያደርገው ነገር ስላጣ ነው እንዴ አይደለም አይደለም ወገኖቼ ጌታ እንዴት እንዳስተማራቸው አላቀመን ስፍራ እኔ ግን ስረዳው ጌታ ኢየሱስ ክርስቶስ እንደ ማርታ አይደለም ለቅሶ ጌታ ኢየሱስ ክርስቶስ እንደ አላዛር ዘመድ አጎት ጉዳይ አይደለም ለቅሶ ጌታ ኢየሱስ ክርስቶስ የሚያለቅሰው የሰው ልጅ ለሞት ለተጠራለት ነገር ሳይሆን ኑሮ ለተጠራበት ሳይሆን ኑሮ ነገር ግን የሰው ልጅ እግዚአብሔር እንዳሰበለት ሳይሆን ሰይጣን አሳስቶ የእግዚአብሔርን ክብር ከላዩ አባሮ ለክብር ሳይሆን ለውርደት የገባበት ኑሮ አይቶ ምክንያቱም መጽሐፍ ቅዱሳችን እንደምል ዘፍጥረት 2 ምዕራፍ 10 ምዕራፍ 2 ቁጥር 16 17 ላይ እግዚአብሔር አዳምና ሔዋንን በፈጠረ ጊዜ በኤደን ገነት ሲያኖራቸው የተናገረው ነገር ምንድን ነበር? እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው እዛ ሆይ ጀላም ብቦ አንድ እዚህ ጋር ምራፍ 2 ቁጥር 16 ላይ እንዲህ ብሎ ይናገራል የእግዚአብሔር ቃል እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መልካምንና ክፉን ከመያስታውቀው ዛፍ አትብላ ከርሱ በበላህ ቀን ሞትን ትሞታለህና ስለዚህ እግዚአብሔር ሰውን ሲፈጥረው ገና ከመጀመሪያው ሞት እንዲሞት የእግዚአብሔር ፈቃድ አይደለም ሞት እንዲሞት የእግዚአብሔር ፈቃድ አይደለም እንደምታውቁት ጻፍ ቅዱሳችን እንደሚያስረዳን በአንድም በሌላም መንገድ ስለዚህ ሞት የሚባለው ነገር ምን ያክል ሰውን ተቆጣጥሮ በሰው ላይ አቅም አግኝቶ ሰውን እንዴት እንደሚያሳዝነው እንዴት እንደሚያጎሳቁለው ሰዎችን አያቸው እነ ማርታን እንደ ማርያምን አያቸው ሞት እንዴት ክፉ ነገር ነው ጌታ ኢየሱስ ክርስቶስ ግን የተወለደው ስጋ ለብሶ የመጣው ሞትን ለመሻር ነው እግዚአብሔር የተመሰገነ ይሁን ሞትን ለመሻር ነው ስለዚህ ጌታ ኢየሱስ ክርስቶስ ያለቀሰው እንደ ማርታ እንደ ማርያም ወይ ደግሞ እንደ አላዛር ዘመዶች አይደለም ወይ እንደ ጎረቤቶቹ አይደለም የተለየ ለቅሶ የሰው ጠቅላላ የሰው ዘር ጠቅላላ በሞት ቀንበር ውስጥ መሆኑ በሞት መያዙ መሸነፉ አይቶት ነው እግዚአብሔር ለዚህ አልፈጠረውም የሰው ልጅ ግን ሰው ባለመታዘዙ በአመጹ ምክንያት በልከኝነቱ ምክንያት እንደዚህ አይነት ጣጣ ውስጥ ገባ እንደዚህ አይነት ሀዘን ውስጥ ገባ ብሎ ነው ሀዘኑን የሚያረክሰው ነበር የሚያነባይ ነበር ግን በእንባል ቀረም የኃጢያትን ዳ ከፍሎ የሰውን ልጅ ነጻ ለማውጣት ስጋ ለብሶ የመጣው ለዛ ነበር ሞት ማለት ምን ማለት ነው ሞት ማለት ሞትን ደሞ ማያቃለን እንዴ እንዳትሉኝ ሞት ማለት ምን ማለት ነው ብትባሉ ምንድነው ሞት ማለት ምን ማለት ነው ሞት ምን ማለት ነው ሞት መጽሐፍ ቅዱስ ላይ አምስት አይነት ሆኖ ተቀምጧል አራት አይነት ብቻ እናገራለሁ አምስተኛው ለሌላ ጊዜ ሆነ በአራት መልክ ተቀምጦ እናየዋለን በአራት አይነት መልክ ሞት ጌታ ኢየሱስ ክርስቶስ እንዳነበብኩላችሁ በዘፍጥረት ላይ እንደተጻፈ እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ከገነት ዛፍ ሁሉ ትበላለህ ነገር ግን መልካምና ክፉን ከመያስታውቀው ዛፍ አትብላ ከርሱ በላህ ቀን ሞትን ትሞታለህና ብሎታል እንግዲህ ምን አይነት ሞት ነው የሞተው የሰው ልጅ እና ያለን በመጨመሪያ መንፈሳዊ ሞት ሞትን ትሞታለህ አለው። እግዚአብሔር ያዘዘውን ነገር ሳይሆን ያላዘዘውን ነገር ባደረገ ጊዜ ወዲያውኑ ሲሞት አይታይም። ግን አንድ ነገር ይታያል። ከእግዚአብሔር ጋር የነበረው ሪሌሽንሺፕ ሲሰበር ሲበላሽ ይታያል። ቀድሞ እንደነበረው ከእግዚአብሔር ጋር የነበረው ግንኙነት ተበላሸና ከእግዚአብሔር ፊት ሲሸሽና ሲደበቅ ይታያል። የእግዚአብሔር ህልውና ከላዩ ላይ ሲርቅ ይታያል። ሞት ማለት የቃሉ ትርጓሜ መለየት ማለት ነው። መለየት እግዚአብሔር ከአዳም ተለየ፣ ሞተ ማለት ነው። በመንፈስ ሞተ ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር ለኤፌሶን ሰዎች ምዕራፍ 2 ቁጥር 1 ላይ ታዩ፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላቸዋል። በህይወት እየተንቀሳቀሱ ያሉትን ሰዎች ጌታን ተቀብለው የጌታን ቃል እየተማሩ እያሉ ያንን መልእክት እየጻፈላቸው እያለ ምዕራፍ 2 ላይ ሲደርስ ነው ስለ መዳናቸው፣ ስለ ተሰጣቸው በረከት፣ ስለ ሰማያዊ በረከት ከተናገራቸው በኋላ ምዕራፍ 2 ላይ ሲደርስ በበደላችሁና ኃጢአታችሁ አስቀድማችሁ ማንነታችሁ ምን ነበረ? ሙታን ነበራችሁ ይላቸዋል። ሙታን ነበራችሁ። ስለዚህ ሰው ያለ እግዚአብሔር ከሆነ ያለ ኢየሱስ ከሆነ በመንፈስ ሙት ነው ማለት ነው። በርሱ ላይ እርሱ በእግዚአብሔር ሐሳብ ሳይሆን የሚንቀሳቀስ ያለው ወደደውም ጠላውም ተቀበለውም አልተቀበለውም እርሱ በስጋውና በሰይጣን ሐሳብ ነው የሚመላለሰው። መጽሐፍ ቅዱስ እንደዛ ነው የሚለው ምዕራፍ 2 ላይ። የዚህ ዓለም ገዥ ይቆጣጠራቸዋል። በመንፈስ ሙት ናቸው። ከእግዚአብሔር ጋር መገናኘት አይችሉም ሰዎች። ስለዚህ ጌታ ኢየሱስ ክርስቶስን በተቀበልን ጊዜ መንፈሳችን ነው ሕያው የሆነው። አምላካችንን በተቀበልን ጊዜ ከእግዚአብሔር ጋር መገናኘት የምንችልበት መንገድ ነው የተከፈተልን። አባ አባ ብለን የምንጮህበትን የልጁን መንፈስ ተቀበልን ይላል መጽሐፍ ቅዱስ ሮሜ 8 ላይ። ያ መንፈስ መጥቶ በውስጣችን ባደረ ጊዜ ከእግዚአብሔር ጋር ግንኙነት ማድረግ ጀመርን። እግዚአብሔር ስሙ ይባረክ። ስለዚህ ዛሬ ወንጌልን ስንነግራቸው ለሰዎች መንፈሳቸው ሪቫይቭ እንዲያረግና ከእግዚአብሔር ጋር መገናኘት የሚጀምሩበትን መንገድ ነው የምንነግራቸው የምናሳያቸው። ሰውነታቸው አይቀየርም፣ መልካቸው አይቀየርም፣ ቁመታቸው አይጨምር አይቀንስ፣ ነገር ግን ውስጣቸው ይቀየራል። የሞተው መንፈሳቸው ይነሳል። እግዚአብሔር ስሙ ይባረክ። ውስጣቸው ይለወጣል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ አሮጌው አለፈ ነው፣ አዲስም ይሆናል። ልባቸው ይቀየራል። ልባቸው እንደተቀየረ የሌሎችም ሰዎች ልባቸው ይቀየራል ማለት ነው። ሙት የሆነው መንፈሳቸው ሕያው ይሆናል። በሁለተኛ የምንመለከተው ሞት ምን ማለት ነው ስል ሁላችንም የምናውቀው የስጋ ሞት ነው። የስጋ ሞት ነው። ይህን የምናየው በመክብብ ላይ ስንመለከት መክብብ ምዕራፍ 12 ላይ ስትመለከቱ የእግዚአብሔር ቃል ቁጥር 7 ላይ አፈር ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ ይላል። ስለዚህ እዚህ ጋር መለየት ታያላችሁ። ስጋና ነፍስ ሲለያዩ ነው ባጭሩ። ይሄ ብዙም ገለጣ የሚያስፈልገው ጉዳይ አይደለም። ሰውየው ወይም ሴትዮዋ ሞተች። ሞተ የሚባለው ምንድን ነው? ነፍስ ከስጋ ለቆ ሲሄድ፣ ወደ ፈጣሪ ሲሄድ፣ ወደ ሰጠ ወደ ባለቤቱ ሲሄድ፣ ነፍስ ወደ እግዚአብሔር ፊት ሲሄድ፣ ስጋው እዚህ ይቀራል። ሞተ እንላለን። ከዛ በኋላ ስሙም ይቀርና ሬሳው እንላለን። ሞተ፣ በቃ የስጋ ሞት ነው። የሞተ ነው፣ የስጋ ሞት ነው። ሰዎች በመንፈስ ሙት ከሆኑ ጌታን ሳያገኙ ከሞቱ የሚያሳዝን ነው። በስጋ መሞት መቼስ ጌታ ኢየሱስ ክርስቶስ እስኪመጣ ድረስ ሁላችንም እግዚአብሔር በፈቀደው ጊዜ እንሄዳለን፣ በወሰነው ጊዜ እንሄዳለን። በመንፈስ መሞት ግን ጌታ ካልደረሰልን እጅግ የሚያሳዝን ነው። ምክንያቱም ሶስተኛው ሞት ሁለተኛ ሞት የሚል ነገር አለ መጽሐፍ ቅዱሳችን ውስጥ። ሁለተኛ ሞት ይሄ ዮሐንስ ራእይ ምዕራፍ 21 ቁጥር 8 ላይ ያለውን አነባለሁ። እዛ ዮሐንስ ራእይ ላይ ብዙ ቦታ ይናገራል ስለ ሁለተኛ ሞት። ነገር ግን እኔ ምዕራፍ 21 ቁጥር 8 ላይ ያለውን አነባዋለሁ። ቁጥር 8 ላይ እንደዚህ ይላል፣ ዳሩ ግን የሚፈሩና የማያምኑ
የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትንም የሚያመልኩ የአስተኛዎችም ሁሉ ድላቸው በዲንና በእሳት በሚቃጠል ባህር ነው። ይኸውም ሁለተኛ ሞት ነው ይላል። ሰው ነፍሱ ለቃ ከሄደች በኋላ ከስጋ የት ነው የሚሆነው ነው ጥያቄው? በእግዚአብሔር ባለበት ስፍራ ወይስ ሁለተኛ ሞት ወይስ እዚህ ቦታ እንደሚል በዲንና በእሳት በሚቃጠል ባህር ይኸውም ሁለተኛ ሞት ነው ይላል። ስለዚህ ሁለተኛ ሞት የሚባል አለ። ሞት ዝም ብሎ በአንድ የሚጠቃለል ነገር ሳይሆን መጽሐፍ ቅዱሳችን እንደሚናገር ሁለተኛ ሞት የሚባልም ደግሞ አለ። ሰው ከሞተ በኋላ ለዚህ ነው በዛ ከሁለተኛው ሞት ነፃ እንዲሆኑ ነው ሰዎች እንዲያመልጡ ነው። በስጋ መሞትስ አለ፣ ግን ከሁለተኛ ሞት ከሞት ሞት ነው ይላሉ። ወጣችሁ ስትመሰክሩ ለአንዳንዶቻችሁ በቃ ነው ከሞት ሞት አይደል። መጽሐፍ ቅዱስ እዚህ ሁለተኛ ሞት አለ ይላል። ሁለተኛ ሞት አለ፣ ፍርድ አለ ይላል፣ ፍርድ አለ ይላል። ከዚህ ከሁለተኛው ሞት አምልጡ ነው ስለዚህ መባል ያለባቸው ሰዎች ሊነገራቸው ይገባል። እኛ የገለጠልንን እግዚአብሔር ያስረዳንን ነገር ለሰዎች ልናስረዳቸው ይገባል። ሰይጣን አይምሯቸውን ዝግት አድርጎ በቃ ከሞት ሞት ነው ምንም ነገር አትስማ ብሎ ሊናገራቸው ይችላል። እግዚአብሔር ግን ለኛ ገለጠልን፣ አረ ሁለተኛ ሞትም ይባላል፣ አረ ሁለተኛ ሞትም ይባላል። እሱ ደግሞ የከፋ ነው፣ የከፋ ነው። ኖ ከሞት ሞት ነው ይላል። ከሞት ሞት ነው ይላሉ።
አዎ የእግዚአብሔር ቃል ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኛዎችም የአስማተኛዎችም ጣዖትንም የሚያመልኩ የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛ ሞት ነው ይላል። የሞትን ክፋት ከተረዳን መቼስ ወንጌልን ለመስበክ ምንም አናቅማማም። ወይ ደግሞ በእግዚአብሔር ፍቅር በደንብ ከተነካን ሰዎችን ወደ እግዚአብሔር መንግስት ኑ ለማለት በቃ አማራጭ የሌለው ነገር ነው። አማራጭ የሌለው ነገር ነው። አማራጭ የሌለው ነገር ነው። ግን ሁለተኛ ሞት የሚባል ነገር አለ ወገኖች፣ ሁለተኛ ሞት አለ። ከዚህ አምልጡ ልንላቸው የተገባ ነው። ሶስተኛው ለኃጢአት መሞት ነው። ለኃጢአት መሞት ይሄ ቅዱሳን ሊሆኑ ሊለማመዱት የሚገባ ቆላሲያስ ምዕራፍ 3 ቁጥር 3 ላይ ታገኙታላችሁ። ቆላሲያስ ምዕራፍ 3 ቁጥር 3 ላይ እንዲህ ይላል የእግዚአብሔር ቃል፣ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ቀጥሎ ምን ይላል? ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላቸዋል። የቆላሲያስን ክርስቲያኖች ነው ሐዋርያ ጳውሎስ ቅድም ያላቸው ኤፌሶኖችን። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ፓስት ያለፈውን ስላለፈው ማንነታቸው ነው የነገራቸው። አሁን ደግሞ ስለ አሁኑ ማንነታቸው ነው የሚነግራቸው የቆላሲያስን ሰዎች። እናንተ እነማን ናችሁ? የሞታችሁ ናችሁ እኮ። ለምንድን ነው የሞታችሁት? ለኃጢአት ነው የሞታችሁት። ለጽድቅ ነው የምትኖሩት። ክርስቶስ ነው በእናንተ የሚኖረው። ክርስቶስ ነው በእናንተ የሚኖረው። የእሱን መሻትና ፈቃድ ነው የምትፈጽሙት። የስጋችሁን መሻትና ፈቃድ አይደለም የምትፈጽሙት። ሞታችኋል። የሞተ ሰው ሞተ ነው። በመርፌ ብትወጉትም በምስማርም በምንም ውጉት፣ ሞቷል፣ ሞቷል፣ አይሰማውም። ስለዚህ ክርስቶስንም የተከተለ ሰው ለኃጢአት የሞተ ነው ነው የሚላቸው። በቃ ለኃጢአት የሞተ ነው። ኃጢአት አይገዛውም ነው። ኃጢአት በፍጹም አይሰራም ሳይሆን ኃጢአት ግን አይገዛውም። በኃጢአት ውስጥ አይቀመጥም። በኃጢአት አይመላለስም። ሞታችኋል፣ ሞታችኋል ነው የሚላቸው። የምትኖሩት ኑሮ ለክርስቶስ ነው፣ ለክርስቶስ ነው ነው የሚላቸው። እሺ፣ ዋናው የሚያስፈልገን ከላይ ያሉት ሶስቱ ናቸው። ይሄኛውም ያስፈልጋል፣ ግን የዛሬው ዋና ሀሳብ አይደለም። በመንፈስ የሚሞቱ ሰዎች አሉ። እግዚአብሔር እንደተነጋገርን ዘፍጥረት ምዕራፍ 2 ላይ እንዳለ እንደተነጋገርን እግዚአብሔር ሰዎች ሞትን ኤክስፒሪየንስ እንዲያደርጉ አልፈጠራቸው፣ ግን ሰው በማመፁ ባለመታዘዙ እዛ ነገር ውስጥ ገብቷል። ጌታ ኢየሱስ ክርስቶስ እዚህ ጋር ሊያሳያቸው የፈለገው ለደቀ መዛሙርቱም እንድታምኑ አላቸው። ማርታንም ታምኛለሽን ይላታል። እዚህ ጋር ደግሞ የተሰበሰቡ አይሁድ አለ ህዝቡ አለ እነሱ ያምኑ ዘንድ ነው ይሄንን ተአምር የሚያደርገው ጌታ ኢየሱስ የአላዛር ከሞት መነሳት የእግዚአብሔር ክብር እንዲገለጥ ነው ያለበት ምክንያት ሮሜ ምዕራፍ 3 ቁጥር 23 ላይ ዳችሁ ተነቡ ሁሉ ኃጢያትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል ምንድነው የእግዚአብሔር ክብር ይጎደል ሞት የሚባል አሸንፏቸዋል ሰው ሁሉ ሞት የሚባል ነገር አሸንፎታል ሀብታም ይሁን ደሃ የተማረ ይሁን ያልተማረ ትልቅ ሰውዬ ይሁን ወይስ ህፃን ልጅ ሞት የሚባል ነገር ያሸንፈዋል የእግዚአብሔር ክብር ጎሎታል ስለዚህ ዛሬ እግዚአብሔር ክብር ነው ማሳያቸው ሲል ጌታ ኢየሱስ ሞት ይሸነፋል ነው ሞት ይሸነፋል እግዚአብሔር ስሙ ይባረክ ኢየሱስ ነው የሚያሸንፈው ኢየሱስ ነው የሚያሸንፈው ጌታ የተመሰገነው መቃብሩን ፈነቃቅሎ የተነሳው ሕያው የሆነው ጌታ ኢየሱስ ክርስቶስ ሞትን አሸናፊ ጌታ ይመስገን የሞትና የሲኦል መክፈቻ በጄ ነው አለ ራእይ ላይ እግዚአብሔር ስሙ የተባረከ ይሁን ስለዚህ ዛሬም ይሄንን ትንሳኤውን ነው እንድንመሰክር ጌታ እንድንነቃቃም ይፈልጋው ስለዚህ ምን አላት ነግሯት ነበር ለማርታ እንዴ ታምኛለሽ ወይ አምናለሁ አምናለሁ ጌታ ወይ ትንሳኤ አንተ እኮ ትንሳኤ ነህ እንዴ በመጨረሻ እንዲነሳ አውቃለሁ አውቃለሁ ስትል ነበር አምናለሁ ስትል ነበር ከዛ እሺ አሁን ድንጋዩን አንሱ ሲል ጌታ ወይ አራት ቀን ሆኖታል አለ እንዴ ነግሬሻል ነበር እንዴ አው ስለተን ሳይ ብቻ ለበር መታስበው አላዛርንም መነሳት እንደሚችል እንድታመን ነበር ሚላት ዛሬ ላሳጥር ጊዜ የለኝም በጣም ላሳጥረው እና በታምኚ በታመን የእግዚአብሔርን ክብር ታያለ የሚለው ሐሳብ ወገኖቼ እኔና እናንተ ጌታ ብዙ ጊዜ እንደተነጋገርን እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የርሱን በጎነት እንድትነግሩ የተመረጠ ትውልድ ቅዱስ ህዝብ የንጉስ ካህናት ለርስቱ የተለያችሁ እንደሆናችሁ መጽሐፍ ቅዱስ ይናገራል እኛ ማንን ለሚል ከጨለማ ወደ ብርሃን የጠራንን የርሱን በጎነት ልንነገር ነው ይላል ሐዋርያው ጴጥሮስ መጀመሪያ ወንጌል የሰበከው ጴጥሮስ በባለ 50 ቀን መጀመሪያ ሰብኮ 3000 የመጡት ሰዎች ይሄ ሰው ምን ይላል እናንተ የጠራችሁን ከጨለማ ወደሚደነቅ ብርሃን የጠራችሁ ደርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ነው የሚለው ስለዚህ ስለኛ ማነት የእግዚአብሔር ቃል የሚለው ማመን አለብንላችሁ ፈልጌ ነው ማመን አለብን በታምኚ የእግዚአብሔርን ክብር ታያለሽ ስለዚህ ለሰዎች ሀብታም ይሁን ድሃ ጥቁር ይሁን ነጭ ስለዚህ ኢየሱስ ክርስቶስ ይወድሃል ይወድሃል ትድን ዘንድ ያስፈልግሃል ስንል ያ የሞተው ማንነቱ ይለወጣል ያ ሲለወጥ ጌታ ኢየሱስ ክርስቶስን ተቀበለ ማለት የእግዚአብሔር ክብር አየን ማለት ነው እግዚአብሔር ስሙ የተባረከ የእግዚአብሔርን ክብር አየን ማለት ነው እግዚአብሔር ክብር ኦኬ በልተለያየ መንገድ ይገለጣል ምናልባት አንዳንዶቻችን እግዚአብሔርን ክብር ስንል ነጭ ልብስ የለበሰ ነጭ ጸጉር ምናምን እንደዚህ ልንጠብቅ እንችላለን ነው እዚህ ቦታ ላይ መጽሐፍ ቅዱስ የሚናገር የእግዚአብሔር ክብር የሚለው ሙታንን ሲያስነሳ ነው ሰው ጌታ ኢየሱስ ክርስቶስን ሲያገኝ የመሰለ ተአምራት አስደናቂ ነገር የለም መላእክታት በሰማያዊ ስፍራ ታላቅ ምስጋናን እልልታን ያቀርባሉ ሚለው አንድ ነፍስ በምድር ላይ ኢየሱስን ተቀበል ነው ስትደን ነው ይላል የጠፋው ሲገኝ ነው ሚለው መጽሐፍ ቅዱስ አይደለም እንደ መጽሐፉ ሚለው እግዚአብሔር ስሙ የተባረከ ይሁን ስለዚህ እኔና እናንተ ልናምን ይገባል ላችሁ ፈልጌ ነው ባጭሩ ልናምን ይገባል የእግዚአብሔር ቃል ስለኔ የሚናገረውን ማመን አለብኝ የእግዚአብሔርን ክብር ማየት ከፈለኩኝ ልናምን ይገባናል የእግዚአብሔርን ክብር ማየት ከፈለግን ነፍሳት ከሲኦል ወጥቶ ወደ እግዚአብሔር መንግስት እንዲገባ ማየት ምን መኝ ከሆነ ማመን አለብን በኔ በደካማው ይሰራል ኃይልን እስክትቀበሉ በኢየሩሳሌም ቆዩ ካላቸው ኃይልን ልካለው ከዛ ምስኮረች ትሆናላችሁ ብሏል ኃይል ስጠኝ ጌታ ሆይ ኃይል ከመጣ መሆን ይችላል እግዚአብሔር ስሙ ይባረክ አሜን ነው ወንድሞቼ ማመን ነው ነው ማለት እግዚአብሔር ቃል የእግዚአብሔር ስራው በመንደነው ይላል በችሎታ ነው በእውቀት ነው በጉልበት ነው አይደለም በእምነት ነው ነው ማለት መጽሐፍ ቅዱስ የእግዚአብሔር ስራው በእምነት ነው ይላል ተናገራልከኝ እሺ እሰራለሁ አልከኝ እሺ ኃይል ሰጣለሁ አልከኝ እሺ እንንተናቆ በጣም እንትን እኔ በቃ አንተ እንዲያርግ እሺ አንቺ በቃ እንዲ እሺ እግዚአብሔር መስራት ይጀምራል ሌሎች ነገሮችን ካለን ግን የማናምን ከሆነ ግን እግዚአብሔርን ክብር ልናይ አንችልም በቃ እግዚአብሔርን ክብር ልናይ አንችልም እምነት ከመስማት ነው መስማት ደግሞ ከእግዚአብሔር ቃል ነው ከእግዚአብሔር ቃል ነው ከእግዚአብሔር ቃል ምን አለ የእግዚአብሔር ትልቁ በልቡ ያለ ነገር ምንድነው ምንድነው እንዲህ ተሰብስበን የሚሆነው ነገር ነው ትልቁ የክርስቶስ የልቡ መሻት ጥማቱ ምንድነው ብላችሁ ስትመለከቱ መጽሐፉን ሳችሁ ስትበረምሩ ዛሬ አንዲት ነፍስ ወደ መንግስቱ ብትገባ በቃ አንዲት ነፍስ ወደ መንግስቱ ብትገባ የሱ መሻት ጌታ ስሙ የተባረከ ይሁን ሃሌሉያ ባለፈው በትሬኒንግ በስልጠና ቀን ሁለት ሆነን ወጣን የነበራችሁ ሰዎች ሁላችሁም ታስታውሳላችሁ እኔ ከአቢጌል ጋር ነበር የወጣሁት እና እዚሁ አካባቢ ነበር የምንወጣውና እህት አቢጌል እኔ ወጥቼ አላቅም አለች አዎ ዛሬ ወጥተሻል እግዚአብሔር ይመስገን ስለዚህ ስትመሰክር በጣም ኤክሳይት ሆና ትመሰክራለች አንድ ፊኒሽ መሰከረችላት ያቺም ፊኒሽዋ ደስተኛ ሆና በጣም ኩሪዮሲቲ ይዟት ሰማች ምትባለውን ሁሉ አደረገች ከዛ በኋላ ንስሐ ጸሎት ጸለየች እስከ መጨረሻው ደስ አላት አቢጌል ከዛ በኋላ አንድ የውጭ ሀገር ዜጋ ደሞ እዚ እንትኑ ፊልፊት እሱንም እንደዚሁ በእንዲህ ተባባለንና አናግሪው መሰከረችለት ሰማ በጣም ትንቸኩ ያለ ሜትሮ ምናምን አለ በቃ 2 ሚኒት አለው አስጨረስ ነው ከዛ ጸለየ እስከ መጨረሻው ከዛ በጣም ደስ አለኝ እያለች መጣች በጣም ኮሪደር ውስጥ እንደዛ እየተናገረች እንባ በሙሉ ወረደ እኔ ራሴ እንዴት ተደሰትኩኝ ምን ልላችሁ ፈልጌ ነው የእግዚአብሔር ክብር ያገኘናል ነፍስ ዳነ ሌላ ምንም እግራል ተብቃላለም አይን ቱር ብሎ አልመጣም ምንም ነገር የሆነ የለም ነፍስ ዳነ የእግዚአብሔር መንፈስ መጥቶ ላያችን ላይ የሚያደርገው ነገር አለ እግዚአብሔር ደስ አለው በቃ ደስ ሲለው ውስጣችን የሚለቀው ነገር አለ ውስጣችን ደስ የሚያሰኝ መንፈስ አለ እዛ ደስ አለኝ ብላ እንባን ሪታን ስታቀል እኔ ራሴ እግዚአብሔር ስሙ ይባረክ አሜን ባለፈው ላሰገ ነገራት ነበር ከሁለት ሳምንት በፊት ስንመሰክር አርብ ላይ ሁለት ስላሞች ገጠሙን ካይሳነሚ ካንድ ሰው ጋር ነበርን እና ትንሽ ፈራን ስላሞች ናቸው ገብቷቸው አላለ እንትኑ ሁኔታውን ሰለልንና ኒድ ዋት ምን ችግር ይፈጠራል ኒድ ተባባልን ማናገር ጀመረ ኦኬ ነው ቁጭ በሉ አንደኛው በጣም አግሬሲቭ ሆኖ ገባው ባንዴ ማከላከል ጀመረ በሚያከላከልበት ጊዜ ኦኬ እኛ ዝም ብለን ቀጠልን ካንደኛው ጋር ዝም ብለን ቀጠልን ከምን ቀጠልበት ጊዜ ከዛ ዝም ብሎ ሰማን አንደኛው መሐመድ ነው ስሙ አንደኛው ደሞ ሌላ ነው ስሙ እና ይሄኛው ጨረስንና በቃ በጣም ደስ ብሎት እኔ መስማት ፈልጋለሁ ምትሉኝ ምንድነው አንድ ነገር የፈለገው ነገር እጠየቅነው እኔ እስላም ነኝ አለ እኛ ሪሊጂን አይደለም እናስተዋውቀው አልነው ሪሊጂን አይደለም እናስተዋውቀው ግን አንተ ህይወት ማግኘትን እርግጠኛ እንድንሆን እንፈልጋለን አልነው ያልና ዛሬ ብትሞት አልነው ባለፈው ጊዜ እንደተማርም ማለት ነው ተዚላቸው አላለ ዛሬ ብትሞት ወደ እግዚአብሔር ወይ ወደ ረፍት ቦታ ወይ ወደ ሄቨን እንደምትሄድ እርግጠኛ ነው ያለው ኖ አለ እርግጠኛ መሆን ይቻላል ወይ አለ ለመሆኑ ኦ ኢየስ መጽሐፍ ቅዱስ እንዲህ ይላል ብለ ነገር ነው እንዴ በጣም ኩሪዮሲቲ ያዘው ኦኬ እኛ ደሞ ምን ፈልጋው እሱ ነው ስለዚህ ነገር ነው ስንፈል በቃ መጽሐፍ ቅዱስ እንዲህ ይላል መጽሐፍ ቅዱስ አየህ እርግጠኛ እንድትሆን ያረጋል ልብን ከፍተህ ስታምን መንፈስ ቅዱስ ይመጣል ውስጥህ እርግጠኛ እንድትሆን ያረጋል ማለት ስንጀምር በጣም ደስ አለው ፈለገ መስማት ፈልጋለሁ ውሳኔ ማድረግ ፈልጋለሁ አለ ከዛ በኋላ ውሳኔ ያረጋ እኔ ልነግራችሁ የፈለኩት ከዛ በኋላ ወደ ቤት ስገባ አሰገድ ምን አልኳት አንቺ ብዙ ምርኮ እንደማረከ ሰው በጣም ውስጥ የተሰማኝ አልኳት ብዙ ምርኮ እንደማረከ በቃ ሌላ ጊዜ እኮ አራት ሰው ምናምን ያው ታውቃላችሁ ወንድሞች እና እናረጋለን ግን ያ ቀን ግን አንድ ሰው ነው ንስሐ ገብቶ ወደ ቤት የመተመለስኩት ብዙ ምርኮ እንደተማረከ ውስጤ በጣም ሙለት ያለ ደስታ ዋው ምንድነው ይሄ ሰውዬ ያልኩት ምንድነው በዚህ ሰውዬ የሚከናወነው እግዚአብሔር የሚያደርገው ነው ያልኩት ምንድነው ያረኩት ዋናውላችሁ ፈለኩት እንግዲህ አምነን በመናደርግበት ጊዜ የእግዚአብሔር ክብር እና ያለን ልላችሁ ፈልኩት አምነን በቃ ስራውንም ይሰራው እሱ ነው it's not about me እኔ ቅንጣት ነገር ተናገር ነው አለቀ በቃ ድንቅ ተደርጎልሃል ያቺን ተናገራት መጽሐፍ ቅዱስን ጥቅስ ታቃለ ያቺን ተናገራት እኔ ነኝ የምሰራው ነው አንተ ልታድን አትችልም አልችልም እኔ ጨርሶ አትችልም አንተም ሚሰራው እሱ ነው ግልለፍብህ ነው ለለፍብህ ፍቀድ ነው በቃ እመንና ተናገር just ቢሰድቡሽ ደቡ ቢገፈትሩ ይገፈትሩ ይገፍትሩ ጨክን በስጋ ላይ ጨክን በቃ ክብርታ ያለ ነው ክብርታ ያለ በቃ በቃ ቢያስወጡ ያስወጡ እንዲህ ያደርጉ ያርጉ ጨክን የዛን ጊዜ ክብርታ ያለ ነው ክብርታ ያለ ጴጥሮስ እኮ ውሃው ላይ ጨክኖ ዘው አለኮ ውሃን የሚያሰጥም የሚያቅ በቃ የሚያምን ሰው በቃ የሚሆነው ነገር ይሁን ይልና ይገባል ከዛ ክብሩን ያያል አሜን ነው እግዚአብሔር ይባርካችሁ እግዚአብሔር ይርዳን ክብሩን ለማየት በእውነት እንመን ካላመንን ምንም አናይም በቃ እኔ ዘመኔ እንደዚህ መጨረስ አልፈልግም እኔ ዘመኔ እንደዚህ መጨረስ በፍጹም አልፈልግም በፍጹም ገና ብዙ መጨመር ፈልጋለሁ ገና ብዙ መጨመር በቃ እንዴ እና ሄዱ እኮ እነ ጳውሎስ እኮ በቃ በስጋቸው ላይ ፍርድ ያካሄዱ እኮ እስከ ኢየሩሳሌም ገቡ እንዴን ሞታታለን ይላሉ እነ ጴጥሮስ እኮ ተዘግዝቀን እንሰቀላለን ይላሉ እኛ ምን አረግን ገና ምንም አላረግን ስለዚህ ማመን አለብን ልላችሁ ፈልጌ ነው ፈጣን ጸሎት እንጸልያለን እንቆምሽ አምላካችን ሆይ ስምህ ይባረክ ጌታችን ሆይ ተመስገን ከፍ ከፍ በል ሃሌሉያ ጌታ ሆይ ክብር ላንተ ይሁን ከዚህም በላይ ታያለህ ያልከ አምላክ እንዲህ ስላልኩ አመንክን ከዚህ በላይ ታያለህ ያልከ ለናትናኤል አምላካችን ሆይ ከዚህ በላይ አድርግ ከዚህ በላይ ስራ ያንዳንዳችንን አነቃቃን ያንዳንዳችንን ቀስቅሰን ክብር ሁሉ ላንተ ይሁን ምስጋና ሁሉ ላንተ ይሁን በኢየሱስ ክርስቶስ ስም አሜን